ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ሥራ አይደለም። ቲቶ ምዕራፍ 3 ቁጥር 5።
ባለፈው ክፍለ ጊዜ ከአምስቱ አዕማደ ምስጢራት ሶስተኛውን ክፍል ምስጢረ ጥምቀትን ጀምረን ነበር። ቀጣዩን ክፍል እነሆ።
የጥምቀት ምሳሌዎች። ለጥምቀት ምሳሌ የሚሆኑ በብሉይ ኪዳንም ሆነ በአዲስ ኪዳን የተጠቀሱ ብዙዎች ቢኖሩም ለዛሬ ጥቂቶቹን እንመለከታለን። የኖህ ዘመን ውሃ። የኖህ መላ ቤተሰቡ ከጥፋት ውሃ የዳኑበት መርከብ በቤተ ክርስቲያን የምትመሰል ሲሆን፣ ውሃው ደግሞ የጥምቀት ምሳሌ መሆኑን ሐዋርያው ቅዱስ ጴጥሮስ እንዲህ ሲል አስተምሯል። ጥቂቶች ማለትም ስምንት ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ንድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21።
ግዝረት። ግዝረት በብሉይ ኪዳን ዘመን ለእስራኤል መለያ ምልክት ነበር። ያልተገረዘ ሁሉ የአብርሃም ወገን የእግዚአብሔር ሕዝብ አይባልም ነበር። የማይገረዝ ካለ ከሕዝቡ ተለይቶ እንዲጠፋ ታዞ ነበር። ኦሪት ዘፍጥረት ምዕራፍ 17 ቁጥር 14። እንደዚሁም ሁሉ ጌታ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም በማለት በዮሐንስ ወንጌል ምዕራፍ 3 ቁጥር 3 አስተማረ። ቅዱስ ጳውሎስ ግዝረት የጥምቀት ምሳሌው መሆኑን ሲያስገነዝብ በክርስቶስ ገዛሪነት የኃጢአትን ሰንኮፍ ቆርጦ በመጣል ሰው ሰራሽ አይደለ ግዝረትን የተገረዛችሁበት በጥምቀት ከእርሱ ጋር ተቀበራችሁ ከሙታን ለይቶ ባስነሳው በእግዚአብሔር ረዳትነትም በሃይማኖት ከእርሱ ጋር ለመኖር በእርሱ ተነሳችሁ ብሏል። ወደ ቆላሲስ መልእክት ምዕራፍ 2 ከቁጥር 10 እስከ 12።
ንዕማንና የኢዮብ በዮርዳኖስ ወንዝ ተጠምቆ መዳን። የሶርያ ንጉሥ ሰራዊት አለቃ ንዕማን ከለምጹ የዳነው እንዲሁም ኢዮብ የተፈወሰው በዮርዳኖስ ወንዝ ተጠምቀው ነው። እኛም ከኃጢአት የምንፈወሰው ሕይወታችን የሚታደሰው በጥምቀት ነው። ሁለተኛ ነገሥት ምዕራፍ 5 ቁጥር 10።
የእስራኤል በኤርትራ ባህር መካከል ማለፍ። ሕዝበ እስራኤል በሙሴ መሪነት የኤርትራን ባህር ተሻግረው ወደ ምድረ ርስት ያደረጉት ጉዞ የጥምቀት ምሳሌ ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ።
የሕፃናት ጥምቀት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በሌሎችም መሰል አብያተ ክርስቲያናት የሕፃናት ጥምቀት የተለመደ ስርዓት ነው። ስርዓቱ ሊፈጸም የሚችለውም ለወንዶች በ40 ቀን ለሴቶች ደግሞ በ80 ቀን ነው። ይህም አዳምና ሔዋን ወደ ገነት የገቡበት ቀን ያመለክታል። በተፈጠረበትም ምድር ለአዳም 40 ቀን ከተፈጸመለት በኋላ ያበጃትን ይጠብቃት ዘንድ ወደ ኤደን ገነት አስገባ ነው። ሚስቱንም በ80ኛዋ ቀን አስገባናት። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9። ዘሌዋውያን ምዕራፍ 12 ቁጥር 1። በኦሪት የቃል ኪዳን ምልክት የሆነው ግዝረት ሕፃናት በተወለዱ በ8ኛው ቀን ይፈጸም እንደነበር ከላይ ተምረናል። ስለ ቃል ኪዳን ምንም በማያውቁ ሕፃናት እንደዚህ የግዝረት ስርዓት የሚፈጸም ከሆነ የጥምቀትንም ስርዓት ለሕፃናት መፈጸም ተገቢ ነው። ግዝረት ለጥምቀት ምሳሌ ነውና ሕፃናት ሳያውቁ በስጋ እንደተወለዱ እንደዚሁም ሳያውቁ መንፈሳዊነትን በጥምቀት ያገኛሉ። አለማወቅ የጸጋን ምስጢር አይገድበውም። በእናታቸው ማህፀን እንኳ ጸጋ መንፈስ ቅዱስን የተቀበሉ እንዳሉ ቅዱሳት መጻሕፍት ይመሰክራሉ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5፣ ሉቃስ 1 ቁጥር 44። ከዚህም ሌላ ሕፃናት ወደ ክርስቶስ እንዳይመጡ መከልከል አይገባም። የማቴዎስ ወንጌል ምዕራፍ 19 ቁጥር 14።
ጥምቀት ለክርስትና ሃይማኖት መግቢያ በር መሆኗ የታወቀ ነውና ሕፃናት የቤተ ክርስቲያን ልጆችና የምእመናን ማህበር አባላት መሆን የሚችሉበት በጥምቀት ስለሆነ መጠመቅ ያስፈልጋቸዋል። በዘመነ ሐዋርያት ከአሕዛብ ወገን ክርስትና የተቀበሉ ሰዎች ከመላ ቤተሰቦቻቸው ጋር ይጠመቁ እንደነበር መጽሐፍ ቅዱስ ያረጋግጣል። ለምሳሌ በሐዋርያው በቅዱስ ጳውሎስ ስብከት በክርስቶስ ያመነች ልድያ የተባለች ሴት ከመላው ቤተሰቦቿ ጋር እንደተጠመቀች ቅዱስ መጽሐፍ ያስረዳናል። የሐዋርያት ሥራ ምዕራፍ 16 ቁጥር 14። ቅዱስ ጳውሎስና ሲላስ በወህኒ ቤት ታስረው ሳሉ በመንፈቀ ሌሊት በጸሎት ኃይል ያደረጉትን አስደናቂ ተአምር አይቶ ያመነው የወህኒ ቤቱ ጠባቂ በቅዱስ ጳውሎስ ትምህርት ከመላ ቤተሰቦቹ ጋር ተጠመቀ። የሐዋርያት ሥራ ምዕራፍ 16 ቁጥር 30። ከመላ ቤተሰቦች ጋር ተጠመቁ ሲል ከልጆችና ከሕፃናቱ ጋር ማለት እንደሆነ ግልጽ ነው። ምክንያቱም ሴትየዋ ሆነች የወህኒ ቤት ጠባቂ ያለ ሕፃናት ኖሩ ወይም ሕፃናት አልነበሯቸውም ማለት አይቻልም። የሐዋርያት ሥራ ምዕራፍ 10 ቁጥር 48፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16። የቅዱሳን የሐዋርያት መንበር ወራሾችም ሕፃናትን በሕፃንነት ዕድሜያቸው እንዲጠመቁ በየሕጋቸው ወይም በየቀኖናቸው አዘዋል።
የጥምቀት አይነት። ጥምቀት ባህሪዋ ዓላማዋ አንድ ሲሆን ሶስት አይነት አካላት አሏት። የውሃ ጥምቀት፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ያለውን መሰረት በማድረግ በውሃ የሚደረገው መደበኛ ጥምቀት ነው። ይኸውም እንደ ቤተ ክርስቲያናችን ስርዓት ወንዶች በተወለዱ በአርባ ቀናቸው፣ ሴቶች በተወለዱ በሰማንያኛው ቀናቸው ይፈጸምላቸዋል።
በንስሐ እንባ መጠመቅ፣ በአርባና በሰማንያ ቀን ከስላሴ ያልተወለዱና ከአሕዛብነት ከአረማዊነት ሕይወት ተመልሰው በክርስቶስ አምነው ሊጠመቁ ለሚመጡ አዳዲስ አማንያን በቤተ ክርስቲያናችን ስርዓት መሰረት ንስሐ ይሰጣቸዋል። እነሱም ንስሐውን ተቀብለው ለእውነተኛው ጥምቀት ያበቃቸው ዘንድ እግዚአብሔርን በጾም በጸሎት ይለምኑታል። በእንደዚህ አይነት ሕይወት እያሉ ስርዓተ ጥምቀት ሳይፈጸምላቸው በተለያየ ምክንያት ነፍሳቸው ከስጋቸው ወይም በሞት ብትለይ በንስሐ ሕይወት እያሉ ያለቀሱት የንስሐ እንባ እንደ ጥምቀት ሆኖላቸው የመንግስት ወራሾች ይሆናሉ።
በደም መጠመቅ፣ የክርስትናን ትምህርት በመማር ላይ እንዳሉ ወይም ተምረው አምነው ከመጠመቃቸው በፊት ያለዚያም ሁሉንም ሳያውቁት በተለያየ ምክንያት ክርስቲያኖች በሰማዕትነት ሲሞቱ በማየታቸው ተመስጠው የእነዚህ ሰዎች አምላክ እውነተኛ አምላክ ነው ብለው በሰማዕትነት የሚሞቱ ሰዎች ደማቸው መጠመቂያ ይሆንላቸዋል።
በሚቀጥለውም ክፍለ ጊዜ ቀጣዩን ክፍል ይዘንላችሁ እንቀርባለን። መልካም ሳምንት።